ሰላም እናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛንሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮችን ትሰማላችሁ።
አገዳደኞች ዋጋ ምን አድርጎ እንዴት ነው እንዴት አካባቢ ነው አብዛኛው ጊዜ በተለይ አእምሮ እድገት ስምምነት ያለባቸው ልጆች ጠብቀው ነው የሚያስቀምጡ።
የሐረሪ ክልል ሴት አካል ጉዳተኞች ማህበረሰብ ሰብሳቢ ወይዘሮ ሂዲያ አሊም የሰማናቸው ዓለም አቀፉ የሴቶች ቀን የዛሬው ስርዓተ ጾታ እኩልነት ለዘላቂ ህይወት በሚል መሪ ቃል በዛሬው ዕለት በመከበር ላይ ይገኛል። ይህንን አስመልክተን ከሁለት ሴት የመብት ተሟጋቾች ጋር ያደረግነው ቆይታ በምሽት ይቀርባል።
ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉት ተለቅ ተለቅ ወዳሉ ከተሞች ያለው ፍልሰት ወይም ማይግሬሽን እስከ 40% ይደርሳል።
አሁን ደግሞ የሰማናቸው አቶ ቻላቸው ጥሩነህን ነው። ከፍታ የተሰኘ ወደ 2 ሚሊዮን ገደማ ኢትዮጵያን ወጣቶችን የስራ ዕድልን ጨምሮ ሌሎች መልካም አማራጮችን እንደሚፈጥር የተነገረለት መርሃ ግብር ከሰሞኑ ይፋ ተደርጓል። ይህንን አስመልክተን ተያያዥ ሀሳቦችን በምሽቱ እናነሳለን። እኒህና ሌሎች ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የዕለቱን ምስልና ድምፅ ያቀናብርልናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? በአይቮሪ ኮስት የካካዋ ዋጋ በመጨመሩ ምክንያት በዓለም ላይ የካካዋ አምራቾች ዋጋ ይጨምራሉ ተብሎ እየተጠበቀ ይገኛል። በዩናይትድ ስቴትስ ሄርሺ በመባል የሚታወቀው ግዙፉ የቸኮሌት አምራች ተቋም ባለፈው ወር ላይ የማምረቻ ግብአቶቹ በመወደዳቸው የተነሳ ዋጋ እንደሚጨምር አስታውቋል። በሌላ በኩል በአይቮሪ ኮስት የካካዋ ዋጋ መጨመሩን ቸኮሌት አምራቾች ይናገራሉ። በዩናይትድ ስቴትስ ከኮቪድ-19 ወረርሽኝ በኋላ የቸኮሌት ፍላጎት በመጨመሩ የተነሳ የአይቮሪ ኮስት ገበሬዎች ይህንን ፍላጎት ለማሟላት እየጣሩ መሆኑን ተነግሯል። ይሁን እንጂ የአይቮሪ ኮስት ገበሬዎች በአየር ንብረት ለውጥ ሳቢያ ተክሎቻቸው በበቂ ሁኔታ ምርት እየሰጡ አለመሆኑን ተናግረዋል። በዚህ የተነሳም በዓለም ላይ በተለይም በዩናይትድ ስቴትስ ከፍተኛ የሆነ የቸኮሌት ዋጋ ንረት እንደሚኖር ይጠበቃል። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቪርቼክ ሰሚ ከተሰኘው ከተማ ንጹሐን ዜጎችን ለማስወጣት ጊዜያዊ የተኩስ አቁም ከሩሲያ ጋር ተደርሷል አሉ። የሩሲያው መከላከያ ሚኒስትር ከኪየቭ፣ ቸርኒቭ፣ ካርኪቭ እና ማሪፖል ከተሞች ለሚወጡ ዜጎች ተጨማሪ መንገድ እንደሚከፈትም አስታውቋል። በተለያዩ ጊዜያቶች የተደረሱ ዜጎችን የማስወጣት ጥረት ስምምነቶች በሩሲያ ጥቃቶች ምክንያት ተስተጓጉለዋል። የዩክሬን ባለስልጣናት ትላንት ሰኞ ዕለት ሩሲያ የዩክሬን ስደተኞችን ወደ ቤላሩስ እና ሩሲያ እንዲገቡ በር ከፍታለው ማለቷን ተቃውመዋል። ለሊቱም በተደረገ ጥቃትም የሩሲያ ኃይሎች በምስራቃዊና ደቡባዊ ኪየቭ ዙሪያ ያሉ እጅግ ብዙ ከተሞችን በቦምብ ሲደበድቡ አድረዋል። የብሪታንያ መከላከያ ሚኒስቴር ዩክሬን የሩሲያን ወደ ኪየቭ መስፋፋት ከኪየቭ ውጪ ባሉ ኃይሎች አማካኝነት እየተቋቋመችው ነው ብለዋል። የብሪታንያ መከላከያ ሚኒስቴር ቤን ዋላስ ይህንን መሰል የዩክሬን መከላከል ሩሲያን እያስቆጣ በመሆኑ ሩሲያ ያለምንም ማንገራገር ሲቪል ዜጎች ላይ ጥቃት እንድታደርስ አድርጓታል ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ዲማይትሮ ኩሌባና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመጪው ሐሙስ በቱርክ ተገናኝተው እንደሚወያዩ የሚጠበቅ ሲሆን ኩሌባ የሩሲያው ፕሬዝዳንት ፑቲንና የዩክሬኑ ፕሬዝዳንት ዘለንስኪ በአካል እንዲገናኙ ጥያቄ እንደሚያቀርቡ አስታውቋል። ኩሌባ በመጨረሻ ላይ በማናቸውም ጉዳይ ውስጥ ሳኒ የሚወስኑት ፕሬዝዳንት ፑቲን በመሆናቸው ሁለቱ ሰዎች መገናኘታቸው አስፈላጊ መሆኑንም ጨምረው ጠቅሰዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በሲቪሎች ላይ የምታደርሰውን ጥቃት እንድታቆም ጥሪ አድርገዋል። ደቡብ ኮሪያ ከሰሜን ኮሪያ ጋር በሚያዋስናትና የጋራ የውሃ አካላቸው እንደሆነ በሚታመንበት የባህር አካልን በሚያቋርጥ አንድ የሰሜን ኮሪያ የቅኝት መርከብ ላይ የማስጠንቀቂያ ተኩስ ተኮሰች። ግጭቱ የተከሰተው የደቡብ ኮሪያ ባለስልጣናት ሌላ ተጨማሪ የሰሜን ኮሪያ ጀልባ ሰሜናዊ የድንበር ጫፍ ላይ ደርሷል ብላ ማሰሯን ተከትሎ መሆኑንም የደቡብ ኮሪያ ባለስልጣናት አስታውቀዋል። የደቡብ ኮሪያ ወታደራዊ ኃይል የማስጠንቀቂያ ተኩስ ካሰማ በኋላ የሰሜን ኮሪያ የቅኝት መርከብ ወደ ኋላ መመለሱን መግለጫው አክሎ አስታውቋል። የታሰረችው ጀልባ ባካሪዮ አንገ ወደ ተሰኘው ደሴት የተወሰደች ሲሆን ከሰባቱ የጀልባይቱ ባልደረቦች ውስጥ ስድስቱ ወታደራዊ ልብሶችን ያጠለቁ እንደነበሩ ንሃፕ የተሰኘው የደቡብ ኮሪያ የዜና አውታር ዘግቧል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ አስቀድመን ወደ ያዝነው መሰናዱ እንሻገር። ዓለም አቀፉ የሴቶች ቀን በዛሬው ዕለት የዛሬው ስርዓተ ጾታ እኩልነት ለዘላቂ ህይወት በሚል ቃል በመላው ዓለም ታስቦ ውሏል። እኛም ታዲያ ቀኑን ታሳቢ በማድረግ በሐረሪ ክልል የሴቶች አካል ጉዳተኞች ማህበር መስራች የሆኑት ሁለት አካል ጉዳተኛ የመብት ተሟጋቾችን ጋብዘናል። ወይዘሮ ሂዲያ አሊና ወይዘሮ አዜብ ሽፈራው ይባላሉ። አካል ጉዳተኛ ሴቶችን ትምህርታቸው እንዲማሩና ስራ እንዲሰሩ እየረዱም ይገኛሉ። ሁለቱ ሴቶች ከማህበራቸው በኩል ያደረጉት ስላለው እንቅስቃሴና ትግል አጋርተውናል። ኤደን ገረሙናት ያነጋገረቻቸው። መልካም ቆይታ።
ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ።
መጽሐፍ ሮጭ የሲና ማነበውን ድሮ መጽሐፍ ሳረስ አልታያለኝ። ግራ ገባኝ። በቃ ሲጀምር ለሰው ሁሉ ማውራቱ በቃ ከዛ ትምህርት ምዝገባ ነበረና ይህን መስገ ምናምን ሲብኝ ራሱ በቃ መናገር ራሱ ፈርቼ ማለት እንዲሆንኩኝ ማለት ራሱ በቃ ቤት ውስጥ ነ ውጪ እንዲ ሲብኝ ጓደኞቼ በቃ ራሴ እንደብቄ ማለት ነው ሰራው በቃ ምንትል እንዴት ሊሆን ይቻለ እንዴት መሆነ በቃ ራሴ በዛ ወደ ሕክምና ነበር። በኋላ ከቡም ከቆይ ተባራ ቤተሰብ የሚሄደው ምንም በሕክምና ይሁን ነገር አይደለም። በጉንደጉም ነው የሸፈነኝ። ምትፋሽም አይደለም ምንም አይደለም። ግን እኔን ምግታይን ከለከለኝ። እዛ ወጣ ያለሆነ ነገር የደረሱ በለረችን ጊዜ በቃ ራሴ እንደብቄ ማለት ለሰው ራስ መናገር በቃ ከዛ በኋላ ያው ግዴታ ነው እና ከውሎ እያደር በቃ ሰው በቃ እንዴት ነው ራሴ ትምህርቴን ከፉማ በቃ ወደ ስራ ገባሁኝ። ሎዝ እየተለፈልኩ ሸጬ መኖር ጀመርኩ። ራሴ በቃ ወደ ኑሮ ገባሁኝ። በቃ
ህይወታቸውን ለመግፋት ሲሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከ9 ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ 9 ዓመት በላይ ባስቆጠረው ማህበር ውስጥም የሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ።
አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ የሚያገባው የለም አካል ጉዳተኛ ነው የሚለውን እኔ አሁን ወል አግብቼ 2 ልጅ ያለው እና ልጆችን በጥሩ ሁኔታ ላይ ይገኛሉ። አካል ጉዳተኛ ኖርማል ናቸው እና ይሄ ራሱ በቃ ይቻላል እንደዚህ መኖር ይቻላል። በእኔ ብዙ ትምህርት አግኝተው በቃ ካለኝ ጎረቤት እንትን አካል ጉዳተኛነቴ ከጎረቤትም ማህበራዊ ምንም አላጓደለኝም እና ያን አይተው ብዙዎቹ ራሳቸውን ያቀቡ ልጆቻቸውን ቤት እንደደበቁ እኛን እያዩ ብዙ ያወጠዋሉ ከቤት ማለት ለካ እንዲህም ይቻላል ስን ለካ ይማራል ለህኞች እንዲህ ማህበር አለ ለካ በተለይ ማህበሩም በጣም ማያውቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚያዩ ሰዓት በጣም ብዙዎች ተቀላቅለውናል ማለት ነው። ወደ ማህበራችን
የሀረሪ አካል ጉዳተኛ ሴቶች ማህበር መስራችና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ። ልክ እንደ ወይዘሮ አዜብ ሁሉ በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ።
ሴቶች መስራት ይችላሉ በሴትነታቸው አካል ጉዳተኛ ደግሞ ሲሆኑ ከቤት ይወጡ ራሳቸው መብታቸውን ያስጠብቁ። መብታቸው ከተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ስንባሉ ደግሞ የበለጠ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው። የግንዛቤ ማስጨበጫ እና መብቶቻቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን እና ቤት ለቤት ደግሞ የሚሰራቸው ስራዎች አሉ። አካል ጉዳተኞች ማጋል ምን አድርጎ እንዴት ነው እንዴት አካባቢ ነው አብዛኛው ጊዜ በተለይ አእምሮ እድገት ስምነት ያለባቸውን ልጆች ጠብቀው ነው የሚያስቀምጡት እና አካባቢ ነው የምናቀና እዚህ ከሰሩ ብናሻይ ፕሮግራም አለ። የተወሰነ ሰዓት 10-15 ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፍጠር ብዙ አካል ጉዳተኞችን አውጥተናል እና ሲመሰረት 18 ነበር ከ18 ወደ አሁን ወደ 105 አካባቢ ደርሰናል። ይሄን ለሚያደርጉትና ቤት ለቤት መታቸውን እንዲከበርላቸው ትምህርት ቤት እንዲገቡ እንዲማሩ ደግሞ ለመማር እድሜያቸው አነስ ያለ ከሆነ ደግሞ ወደ ስራ እንዲሰማሩ ስልጠናዎችን እንዲያገኙ በተለያዩ ቦታ ከመንግስት ጋር ለመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ዊልቸር በመጠየቅ ስራ ተያዝነው በዛን እንደምንቀሳቀስ።
ይሄ የ9 ዓመት ጉዟቸው ታዲያ ቀላል አለመሆኑን እስከ መደብደብ መሰደብ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ።
በአካባቢ ላይ ስንሄድ ትኩረታቸው ሚሉት ያ እኛ ልትጠቀሙ ነው አውቃችን ብዙ አይነት እንጋላለን፣ ግን እንዴት ነው እኛ ጉዳተኛ ስለሆነ ስሜቱ ስላለ ቁጭ ብለን የመጀመሪያ ዙር ላይ ቁጭ ብለን ገብተን ቡና እየጠጣን እያወራን እየተጫወትን እያንደሳለችን ነው። አንዳንዶች እንደውም በቃ ውጡልኝ ምናምን ብዙ ችግሮች አጋጥመናል። ምንድነው ይሄ በጣም ባለመሰራቱ ነው። መንግስት አካል ጉዳተኞች ላይ እኛ አሁን ማህበር ያቋቁመ ስንመጣ ብዙ ተግዳሮቶች አጋጥመናል። መንግስት ኤች አይቪ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው የሚሰራበት አካል ጉዳተኞች ላይ በጣም ግንዛቤ ያመጣል እና እኛ አሁን አንዳንድ ጊዜ በጣም ቁድዝ ምናምን ቆሻሻ ሁሉ ተደርጣብን ጊዜ አለ።
የማህበሩ ዋና ሰብሳቢ ወይዘሮ ሂዳያ አሊ ከቅርብ ጊዜ ወዲህ ትኩረታቸውን በማህበረሰብ ውስጥ በሚሰሩ በተለይም በሴት እድሮችና ሌሎች መሰረተ ልማቶች ላይ በማተኮሩ ለውጦች እየተመዘገቡ እንደሆነም ይገልጻሉ።
ግን ምንድነው በአሁኑ ሰዓት በዚህ 2 ዓመት አካባቢ ግን በጣም ለውጥ አምጥቷል። ለምን ማህበረሰቡን ጀምራ ተቋማትን ሄደን ላነጋግረን ተቋማትን አካል ጉዳተኞችን ያካትሙ ናቸዋል። አካል ጉዳተኞችን ደግሞ ሲያካትቱ የዛን የሚሰማው ማህበረሰብ ጉዳት አልባ ስለ አካል ጉዳትና አካል ጉዳት ሄዶ ሲያወራል። እድሮች ላይ እንሄዳለን። እድሮችን ሄደን እናወራለን። እድሮችን ስናዋራቸው ስለ አካል ጉዳተኛ ምን ታውቃላችሁ እስኪ ያው ለራሳቸው ጉዳይ ስለምትሰበሰቡ እዛ ላይ ቆመን ስናወራ ስለ አካል ጉዳተኛ አሀ ይድም አለ እንዴ ብለው እንደገና ደግሞ ተፈልነት ያላቸው ሰዎች የሚይዛለን። አንዳንድ ጊዜ እንደ ቮለንተር ሆነ ክኛ ጋር እንዲሰሩ እናደርጋቸዋለን። ማህበረሰብ አቀፍ የሚባል አንዳንድ ቦታዎች ላይ የሚሰጡ ስራዎች አሉ እና እዛ አካባቢ ሄደን አፍሪካዎች ጌዜሊት አፍሪካዎች አሉ፣ ጀማ የሚባሉ ሴት እድሮች አሉ። አብዛኛውን ጊዜ የምንንቀሳቀሰው አካል ጉዳተኝነት ስለ ሴቶች ብቻ አይደለም ስናወራ የምናወራው። አካል ጉዳተኝነት ምንድን ነው? አካል ጉዳተኝነት በምን ይመጣል? ጉዳት አልጋዎች እንዴት ነው የሚታዩት? ለእኛ ዋና ጥላችን ነው እና ለእናቶች እንዴት ነው የምትያዩት የምትገነዘበች? ለእናንተ ምን ዋስትናላችሁ አካል ጉዳተኛ ናለ መሆን እያለች ከ18 ወደ መፍላሁን መድረስ ማለት በጣም ትልቅ ነገር ነው።
የ2022 ዓ.ም የዓለም አቀፉ የሴቶች ቀን የዛሬ የሴቶች እኩልነት ለዘላቂ የወደፊት ህይወት በሚል መሪ ቃል በዛሬው ዕለት ታስበውሏል። የሐረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዘይብ ሽፈራው ታዲያ ይሄ እውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሐረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ዝግታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከደን ለቀደመው ዘገባ እናመሰግናለን። ከቪኦኤ የጋቢና ስርጭት የሚቀርብላችሁ መሰናዶዎች ይቀጥላሉ። ወደ ቀጣዩ ዘገባ እንሻገር። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶችን የሚደግፍ ከፍተኛ የተባለ መርሃ ግብር በዚህ ሰሞን ይፋ አድርጓል። 60 ሚሊዮን የአሜሪካ ዶላር የተመደበለት መርሃ ግብሩ ወጣቶችን ትርጉም ላለው የሥራ ዕድል እንደሚያበቃ፣ በማህበረሰብ ውስጥ ያላቸውን ድምጽ የበለጠ እንደሚያጎላ ተስፋ ተጥሎበታል። መርሃ ግብሩ የሚመራው የአፍሪካ ሕክምናና ምርምር ፋውንዴሽን ወይንም አምሬፍ ኢትዮጵያ በተባለ ተቋም ነው። ስለ ጉዳዩ የበለጠ ለማወቅ በድርጅቱ የከፍታ መርሃ ግብር የአስተዳደርና ቁጥጥር ኃላፊ ወይንም ቺፍ ኦፍ ፓርቲ የሆኑትን አቶ ቻላቸው ጥሩነህን በስልክ አግኝተናቸዋል። አስቀድመው የመርሃ ግብሩን ትኩረቶች ይነግሩናል።
ፕሮጀክቱ አላማው እንግዲህ ወጣቶችን በተለያዩ አገልግሎቶች ተጠቃሚ የማድረግ ነው። የጤና አገልግሎቶችን እንሰጣለን። ወጣቶችን የዲሞክራሲና የገቨርናንስ ተሳትፎ በካፓሲቲ ቢልዲንግ ወይም የአቅም ግንባታ ስራዎች እንሰራለን። ወጣቶቹን የስራ እድል እንዲያገኙ ወይም ስራ ፈጥረው ራሳቸው ተደራጅተው ስራ እንዲሰሩ እናግዛለን። ከፍተኛ ትምህርት አካባቢ ያሉ ወጣቶችንም እንደዚሁ ከገጣሪዎቹ ጋር የማገናኘት ስራና ለቅጥር ብቁ የሚያደርጓቸውን የተለያዩ ስልጠናዎችን የመስጠት ስራዎች እንሰራለን። በአጠቃላይ 15 የሚሆኑ ፓርትነሮች በኮንሶርቲየም በትብብር የሚሰሩት ሰፋ ያለ ተደራሽነት ያለው ወጣቶችን ከ15 ዓመት እስከ 29 ዓመት ባለው የእድሜ ክልል ውስጥ የሚገኙ ወጣቶችን ከትምህርት ቤቶችም በሃየር ኢንስቲትዩሽን ወይም በከፍተኛ ተቋማት አካባቢ በዩኒቨርሲቲዎች ወይም ደግሞ በቴክኒክና ሙያ ቤቶች አካባቢ ያሉ ወጣቶችን፣ በወጣት ማዕከላት አካባቢ የሚመጡ ወጣቶችን፣ በኢንዱስትሪ ፓርክ አካባቢ የሚገኙ ወጣቶችን፣ እንዲሁም በጤና ተቋም የሴክሹዋል ሪፕሮዳክቲቭ ሄልት ኮርነር ወይም የስነ ተዋልዶ ጤና አገልግሎት ፈልገው የሚመጡት ወጣቶችን ትኩረት አድርገን እንሰራለን። ከትምህርት ቤት ውጭ ያሉ ደግሞ በተለያየ መስክ ያሉ ወጣቶችንም እንደዚሁ በመሰረታዊ ትምህርት በማንበብ እና የመጽሐፍ ክህሎት ስልጠና እየሰጠን ወደ ኢኮኖሚክ ኦፖርቹኒቲ ወይም የገቢ ማስገኛ የሚያግዛቸው ስራዎች ላይ የማሰማራት ተጨማሪ ስልጠናዎችን የመስጠት ስራ እንሰራለን ብለን እናስባለን። ሰፋ ያለ ጥልቀት ያለው በትብብር የሚሰራ ብዙ ሴክተሮችን የሚዳስስ የአምስት ዓመት ፕሮግራም ነው። እንግዲህ በአምስት ዓመት ውስጥ 2 ሚሊዮን ወጣቶች እንደርሳለን ብለን እናስባለን በተለያየ አገልግሎት።
ይሄ መርሃ ግብር በወጣቶች የሚመራ እንዲሆን እንፈልጋለን የሚል ነገር በፕሬስ መግለጫችሁ ላይ አይቻለሁ። እንዴትስ ነው ወጣቶች በዚህ መርሃ ግብር ውስጥ ተሳታፊ ሊሆኑ የሚችሉት?
አዎ ትክክል ነው። ምክንያቱም መጀመሪያ እንግዲህ ይሄንን ፕሮጀክት ዲዛይን ሲደረግ ወይም ቀረጻ ስራ ሲሰራ በዩኤስ ጋቨርንመንት ሰፖርት ስለሆነ እነሱም አዲስ የፕሮጀክት ቀረጻ መርሃ ግብር ነው የተከተሉት። እነሱ ኒው ፓርትነርሺፕ ኢኒሼቲቭ ይሉታል። አልተለመደ ሁኔታ እንደ ድሮ ተወዳደሩ የሚሉ ማስታወቂያዎችን አውጥተው ሳይሆን አሁን ሁሉም ሰው ንድፈ ሀሳብ ያቀርብና ሁሉም ድርጅት ጠንከር ያለ ንድፈ ሀሳብ ያቀረበው ድርጅት ከተለያዩ ያገባኛል ባይ አካላት ወይም ስቴክሆልደርስ ከምንላቸው ተጠርቶ አብረው ነው ዲዛይን የሚያደርጉት እና ወጣቶቹ በዋናነት ይህን ፕሮግራም ዲዛይን ከማድረግ ጀምሮ ከመነሻው ከቀረጻ ጀምሮ ተሳትፏል። እኛ በፕሮግራሙ ላይ እንዳመላከት ነው ይመሩታል ብለን ስንል የጀመርነው በኛ በፕሮጀክት ቅጥር ሂደት ነው። ስንቀጥር ወጣቶችን እስከ ሊደርሺፕ ድረስ አድቫይዘር ፖዚሽን ድረስ ቀጥረናል። ለዛ ብቁ የሆኑ ወጣቶችን ከዛ ወደ ታች ወደ ከተማ ሌብል ስንወርድም ከአሁን በፊቱ ለየት ባለ ሁኔታ የቅጥር መስፈርቶቻችንን ለወጣቶች ክፍት አድርገን ገብተው በፕሮግራሙን በመተግበር ስራ ውስጥ እንዲሳተፉ እያደረግን ያለው በዋናነት ግን አገልግሎቶቹን እንዲሰጡና በተለያየ መልኩ የምንሰጠውን አገልግሎት ለወጣቶች በስፋትና በጥራት ተደራሽ እንዲሆን ስራችንን የምንጀምረው የወጣት ኮአሊሽን በመመስረት በየከተማው 18 ከተሞች ላይ ነው ፕሮጀክቱን መስራት የምናስበው። ስለዚህ በየከተማው ከኮሚኒቲው ወይም ከማህበረሰቡ የተዋቀሩ ይሄንን የወጣት አደረጃጀት ነፃ የሆነ ከምንም አይነት የፖለቲካም ሆነ ሌሎች ተጽዕኖዎች ነፃ የሆነ ወጣት በተለያየ ፍላጎት ላይ ተሰማርተው ለምሳሌ አርት ላይ ተሰማርተው የሚሰሩ ሊኖሩ ይችላሉ፣ ኢንጂነሮች ሊሆኑ ይችላሉ፣ የሙያ ማህበራት ሊሆኑ ይችላሉ፣ ደግሞ በኮንስትራክሽን ዘርፍ ተሰማርተው የሚሰሩ የቀን ሰራተኞች ሊሆኑ ይችላሉ፣ እንዲሁም ሌሎች እየተደራጁ ኮአሊሽን የመሰረቱ በዚህ ፕሮግራም ውስጥ እያለፉ የተለያዩ አገልግሎቶችን ያገኛሉ። ከስልጠና ያሳሰብ ለውጥ ከማምጣት ለቢዝነስ እና ለቅጥር የሚረዳቸውን ስልጠናዎች ከማግኘት በተጨማሪ የፋይናንሻል እና ሌሎች የቢዝነስ እና አንተርፕረነርሺፕ ሰፖርት እናደርጋለን። ይሄንን ሲሆን የሚመሩት እነሱ ናቸው ያልንበት ዋናው ምክንያት ኮአሊሽኖች ፎርም ያደርጋሉ በነፃነት ያለ ማንም ኢንተርፈረንስ። እነዛ ኮአሊሽኖች አመራሮቻቸውን ይመርጣሉ። እኛም ሰፖርት የምናደርገው እነሱን የሚፈጥሯቸውን ኮአሊሽኖች ይሆናል ማለት ነው። ማንኛውንም አይነት አገልግሎት ስንሰጥ በዛ አደረጃጀት ውስጥ እያለፉ እንዲመጡና ፍላጎቶቻቸውን በኢንቴክ ፎርማችን እየለየን ባሉን የአገልግሎት አይነቶች እያጣመርናቸው ወጣቶቹ ራሳቸው የምልበላውን ስራም እያገዙ አገልግሎት የመስጠቱን ስራ እኛ በስልጠና እና በክስትል እያገዝናቸው በኮአሊሽኖቹ እና በእኛ በቅድም በጠቀስኩልህ አገር በቀል ልጆች አማካኝነት መሬት ላይ ባሉ አደረጃጀቶች በተለይም ወጣት ማዕከላትን ወደ ዩዝ ሀብ በመቀየር በጤና ተቋማት አካባቢ ደግሞ የስነ ተዋልዶ ጤና ኮርነሮችን በማልማት በማሳደግ እነሱን በኢንዱስትሪ ፓርክ አካባቢ ደግሞ የወጣቶች ፍሬንድሊ የሆነ አገልግሎት መስጫ ቦታዎችን በመፍረት እንዲሁም የክሊኒኮችን በማጠናከር እንዲሁም በዩኒቨርሲቲ አካባቢ የካሪየር ሴንተሮችን በማልማት እንዲሁም ከቲቤቶች ጋር በቮኬሽናል ስኪልስ ወይም የሙያ ክህሎት ስልጠና ጋር በመተባበር እነዚህ ወጣቶች በተለያዩ አሁን በጠቀስኩልህ አቬኒዎች እየመጡ ተጠቃሚ እንዲሆኑ ነው የምናደርገው። በእነሱ የሚመራ ስንል እንግዲህ በዲዛይንም ነው በትግበራ ላይም ያንኑ ለመተግበር ነው የምናስበው።
በ18 ከተሞች የሚኖሩ ወጣቶች ትርጉም ያለው ስራ እንዲያገኙ ለማስቻል እቅድ አለው ይሄ መርሃ ግብሩ። እንግዲህ እርስዎም እንደሚያውቁት ደግሞ በርካታ የኢትዮጵያ ወጣቶች በአሁኑ ጊዜ የሚኖሩትና የእንጀራ ቦታቸው የሆነው ደግሞ የገጠሪቱ የኢትዮጵያ ክፍል ነው። ምናልባት ለእነዚህ ወጣቶች ይሄ መርሃ ግብር የሚያመጣው ጥቅም ወይም የሚፈጥረው ፋይዳ አለ ወይ? በአጠቃላይ ለምንድን ነው ከተሞቹ ላይ ማነጣጠር የተፈለገበት ምክንያት?
እንግዲህ የተለያዩ ፕሮጀክቶች እንደምታውቀው በተለያየ ጊዜ በተለያየ ፈንዲንግ ኦርጋናይዜሽን ወይም በጎ አድራጎት ድርጅት ድጋፍ ይደረግላቸው እና ይተገበራሉ። ባለኝ መረጃ መሰረት ይሄ ፕሮግራም ዲዛይን ሲደረግ እና ሰፖርቱ ከዩኤስኤድ ሲመጣ ከተሞች ላይ ትኩረት እንዲያደርግ የተደረገባቸው 3-4 ነጥቦች አሉ። የመጀመሪያው በገጠር አካባቢ የሚሰራ ሌላ ፖቴንሻል የሚባል ፕሮጀክት ስላላቸው የከተማው አካባቢ ወጣት ክፍተቱ በዳሰሳ ጥናት ስላገኙና 3-4 የሚሆኑ ዋና ዋና ችግሮችን ስላገኙ ከተማው አካባቢ ይህንን ኢንቨስትመንት ማድረግ አስፈላጊ ሆኗል በሚል ፕሮጀክቱን ወደ ይፋ ማድረግ ወይም ወደ አናውንስ ማድረግ ሲሄዱ መጀመሪያ ላይ ለውድድር ሲጋብዙ ተግባራዊ አካላትም ያንን አስቀምጠዋል። ሁለተኛውና ዋናው ግን በገጠር አካባቢ ያሉ ወጣቶች በቁጥርም ብዛት ቢኖራቸው እና ምናልባት ተመሳሳይ ችግሮች ቢኖራቸውም አሁን ባለን በኛ ዳሰሳ ጥናት መሰረት ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉ ተለቅ ተለቅ ወዳሉ ከተሞች ያለው ፍልሰት ወይም ማይግሬሽን እስከ 40% ይደርሳል። ስለዚህ በአብዛኛው ቁጥር ስናይ በከተሞች ያለው የወጣት ፕሮፖርሽን ትልቅ ነው። ሁለተኛ በከተሞች አካባቢ ከፍተኛ የሆነ አንኤምፕሎይመንት ሬት አለ ወይም ስራ ማጣት ችግር አለ እስከ 25% ይደርሳል ወጣቶች ላይ ስናይ። ሶስተኛ አጠቃላይ ዲሞግራፊውን ካየ የወጣቶች ቁጥር ወይም ዩዝብል የምንለው በጣም ሰፊ ነው። በከተሞች አካባቢ የሚያሳየው አሁን ከ7% በላይ የሚሆነው ወደ 30% እና ከዛ በታች የሚሆነውን የወጣት እድሜ የሚያካትት ነው። ይሄ በራሱ የሚጋብዝና በዚህ በከተሞች አካባቢ ያለውን የወጣት ችግር አድሬስ ለማድረግ የሚያነሳሳ ሆኖ አግኝተነዋል። የገጠር ወጣቶች ችግር የላቸውም ወይም ደግሞ ተመሳሳይ ፕሮጀክቶች አያስፈልጓቸውም ሳይሆን አሁን ካለው የፈንዲንግ ሞዴል እና ቅድም ከጠቀስኩልህ ማስረጃና መረጃዎች ላይ ተመርኩዘን ይሄ ፕሮጀክት ከተማ ላይ ብንሞክራቸው የተሻለ ውጤት ካስገኘና ማስፋት በሌሎች ፈንዲንግ ተቋማትም ድጋፍ ተገኝቶ መንግስትም ደግፎት ወደ ሌሎች መለስተኛ ከተሞችና ወደ ገጠር ከተሞች ማስኬድ ይቻላል በሚል ሳቤ ነው።
አድማጮቻችን እንዲሁም ተመልካቾቻችን ለከፍታ መርሃ ግብር አስተዳደርና ቁጥጥር ኃላፊ ቺፍ ኦፍ ፓርቲ አቶ ቻላቸው ጥሩነህ ያቀረብንላቸው ጥያቄዎች እንዲህ ብቻ አይደሉም። ዘለግ ያለውን ክፍል በዌብሳይታችን ላይ እንድትከታተሉ እንጋብዛለን። አቶ ቻላቸውን በእናንተ ስም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ዩክሬን እንሻገራለን። የሩሲያ ወረራ ከተጀመረ አንስቶ ከአንድ ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች ተሰደዋል። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረው ከፍተኛ የስደተኞች ቀውስ እንድታስተናግድም አድርጓታል። ሄንሪ ሪጅዌል ከዩክሬን ፖላንድ ድንበር የላከውን ዘገባ ደረጀ ደስታ ያሰማናል።
በዚህ ስፍራ ከዩክሬን ተፈናቅለው የወጡ ስፍር ቁጥር የሌላቸው ሰባይ ፍጥሯን እንደ ሰመመን ያለው የፒያኖ ሙዚቃ የሰላም መልእክት በማስተላለፍ ይቀበላቸዋል። ይህ ለአፍታም ቢሆን በሩሲያ ከደረሰባቸው ስቃይ እንዲዘናጉ ያደርጋቸዋል። ወረራው ከተጀመረ ጀምሮ 1 ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም ሀገር ትልቁ ቁጥር ነው። ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። ብዙዎቹ አዳዲስ ስደተኞች ከድንበሩ ወደ ማስተናገጃ ጣቢያቸው በአውቶቡስ ይወሰዳሉ። አንዳንዶቹ በፖላንድ የሚያርፉበት ቤተሰብ ወይም ወዳጅ ይኖራቸዋል። አብዛኞቹ ግን የሚሄዱበት የላቸውም። እዚህ ከድንበሩ አቅራቢያ ባለችው ሽመሽሎ እየተባለች በምትጠራው የፖላንድ ከተማ ባለው ትምህርት ቤት ውስጥ አልጋ ይሰጣቸውና በዚያ እንዲያርፉ ይደረጋል። እስካሁን ድረስ ድንበር አቋርጠው የሚመጡ እነዚህ ሁሉ ቁጥር ስፍር የሌላቸው ስደተኞችን ፖላንድ ማስተናገድ መቻሏ አስደናቂ ሆኗል። ይሁን እንጂ ግን በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባሉበት ሁኔታ ይህን እስከ መቼ ድረስ ትቀጥልበታለች የሚለውም አሳሳቢ የሆነ ነው። ለምሳሌ ከዩክሬን የተሰደዱት የቬኛ ከአራት ልጆቻቸው ጋር ገና መድረሳቸው ነው። ሁኔታውን እንዲህ ይገልጹታል።
ማይ ሙሽ ነው ኡክራይኒ ይቦ ኔ ቡስካት
ማይ ሃስበንድ ኢዝ ኢን ዩክሬን ዴ ዲድንት ሌት ሂም ሊቭ
ባለቤቴ ያለው ዩክሬን ውስጥ ነው። እንዲወጣ አልፈቀዱለትም። የ18 አመት ልጅም እንዲሁ ለውትድርና መመዝገብ ነበረበት። ስለዚህ ተለያይተናል። በጎ ፈቃደኞች መጥተው ወዴት መሄድ እንዳለብን በመምራት ስራ ያለበትን ቦታ ሳዩን። እኛ መስራት እንጂ የማንም ጥገኛ መሆን አንፈልግም። ቢያንስ የሆነ ቦታ እንኳን አንድ ጥቅም መስጠት ይኖርብናል።
በመቶዎች የሚቆጠሩ ስደተኞችን ለማስተናገድ ሁሉ ነገሩን ለስደተኞች መጠለያነት አሳልፎ የሰጠው ትምህርት ቤት ርዕሰ መምህር ማልጎራዛታ ዚዮበር እንዲህ ይላሉ።
ከሁሉ የከፋው ነገር ሚኒባሱ በሌሊት መጥቶ የአራትና የአምስት ዓመት ሕፃናትን ማሳፈር ሲኖርብን ነው። ይህ በጣም ልብ የሚነካና ማንም ሰው ሊያስተናግደው የሚችለው ስቃይ አይመስለኝም። እኛ ግን ልናደርገው ይገባናል። ምክንያቱም ጠንካሮች ሆነናል። ይህ ጠንካራችን እስከ መቼ እንደሚዘልቅ ግን አናውቅም። ለማንኛውም ይህ ብርታታችን አብሮን እስካለ ድረስ እናግዛለን።
እዚያ አጠገብ ያለ ሌላ የባህል ማዕከልም እንዲሁ ጊዜያዊ መጠለያ ሆኗል። በከተማይቱ ካሉ ነዋሪዎችና የንግድ ድርጅቶች ለስደተኞች በተበረከቱ የእርዳታ ቁሳቁሶች ተሞልተዋል። ስደተኞች ስለሚገኙበት ሁኔታ የአካባቢው የፖለቲካ ሰው ዛኑዝ ዛፖታኪ እንዲህ ይላሉ።
መጀመሪያ ላይ ስደተኞቹ ተደናግጠው ነበር። ስለደረሰባቸው ስላመለጡትና እየተደረገ ስላለው ሁሉ ነገር ድምጻቸውን ከፍ አድርገው መናገር ወይንም መጮህ ይፈልጋሉ። የኋላ ግን ዝግ እያሉ እየበረዱ ሲመጡ እውነታውን ተቀብለው መኖር ያለባቸው መሆኑ ይገባቸዋል።
በዩክሬንና ፖላንድ መካከል ያለው ታሪካዊ ትስስር በዚህች የድንበር ከተማ ሽመሽል ውስጥ ስር የሰደደ ነው። በከተማይቱ ውስጥ ባለው የግሪክ ካቶሊክ ቤተክርስቲያን ለዩክሬናውያን ባለፈው እሁድ የጸሎት አገልግሎት ተካሂዷል። የጸሎት ስነ ስርዓቱ በመላው ፖላንድ በቀጥታ ተሰራይቷል። ብዙዎቹ ዩክሬናውያን ስደተኞች በሳምንታት ውስጥ ወደ አገራቸው እንደሚመለሱ ተስፋ ያደርጋሉ። ይህ እንደ ተራራ የገዘፈው ጭጋግ በቅርቡ እንደሚለቅም ይስማቸዋል። ይሁን እንጂ ወደ ኋላ ጥለውት በመጡት አገራቸው የሚመለከቱት ውድመትና ሞትን ነው። ያ ተስፋቸውን ያጠፋ ይመስላል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬው መስተንግዶን ይመራው ሀብታሙ ስዩም ነኝ። በድምጽና በምስል ምህንድስናው ንጉሱ ታምሬ እስካሁን ድረስ አብሮን ነበረ። የነገ ሰው ይበለን። መልካም ምሽት።